ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 10 ቀን 2011 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የወያኔ ኢህአዴግ አገዛዝ የህዝብን ትግል አደናቅፎ የለውጡ አካል ነኝ ካለ አንድ ዓመት አልፏል። ከባብ እንቁላል የተገኘው እርግብ ነኝ ያለው ለተወሰነ ጊዜ ቢሰራለትም ይያደር ማንነቱ እየተጋለጠ መጥቶ ህዝብ ትግሉን በማቀናጀት ላይ ይገኛል። አገዛዙ እንደተቀየረ ሰሞን በነሐሴ ወር 2010 ዓመተ ምህረት አቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ መስራችና የከፍተኛ አመራር ኮሚቴ አባል ተጨባጭን ሁኔታና የሹሞቹን ማንነት በሚመለከት በፍኖተ ርዕይ ሰፋ ያለ ማብራሪያ ሰጥተው ነበር። በዛሬ ዝግጅታችን እናቀርባለን። በቅድሚያ ዜና። የአባይን ጉዳይ በሚመለከት ሊካሄድ የነበረው የሶስትዮሽ የሚኒስትሮች ስብሰባ ላልተወሰነ ጊዜ ተላለፈ መሆኑን የግብጽ ባለስልጣኖች ተናግረዋል። ስብሰባው የተሰረዘው የስብሰባው ተሳታፊ በሆነችው በሱዳን ውስጥ የፖለቲካ አለመረጋጋት በመፈጠሩ መሆኑን ባለስልጣኖቹ አክለው ገልጸዋል። የአልበሽር አገዛዝ በአባይ ግድብ ዙሪያ ግብጽን ደግፎ አቋም አለመውሰዱ የግብጽ ባለስልጣኖችን ሲያስቆጣ የቆየ መሆኑ ግልጽ ሲሆን፣ ግብጽ አዲሶቹ መሪዎች በግድቡ ላይ የቀድሞ አገዛዝ የነበረውን አቋም እንዲተው ጥረት ያደርጋሉ ተብሏል። የሱዳን ጊዜያዊ ወታደራዊ አገዛዝ መልእክተኞች በቅርቡ አዲስ አበባ ውስጥ መንግስታቸው በአባይ ግድብ ላይ ቀድሞ የተለየ አቋም የለውም ቢሉም የሱዳን ተቃዋሚዎች ህዝባዊ የሽግግር መንግስት እንዲቋቋም ከፍተኛ ተጽዕኖ እያደረጉ በመሆኑ የወደፊቱ የሱዳን አቋም ምን ሊሆን እንደሚችል ካሁኑ መገመት አይቻልም ተብሏል። ድንበር የለሽ የሐኪሞች የተባለው ተቋም ተወካዮች በመጋቢት ወር በጌዲዮ ተፈናቃዮች አካባቢ ተዘዋውረው ጥናት ያካሄዱ መሆናቸውን ጠቅሰው ተፈናቃዮቹ በከፍተኛ ያልሚ ምግብ እጥረት እየተጠቁ መሆናቸውን ተናግረዋል። የድርጅቱ ባለሙያዎች ጥናት በጌዲዮ በተለይ ገደብ በሚባለው ወረዳ በህፃናት ላይ የሚታየው አደገኛ የምግብ እጥረት ያስቸኳይ ጊዜ እርዳታ የሚያስፈልገው መሆኑን አረጋግጧል። የምግብ እጥረትን ለማሟላት ተቋቁመው የነበሩ ጊዜያዊ የአገልግሎት መስጫ ጣቢያዎች የተጨናነቁ ከመሆናቸውም በላይ ዘግይተው ለሚመጡትና በከፍተኛ ደረጃ በምግብ እጥረት ለተሰቃዩ ህፃናት እርዳታ ለማድረግ አቅም ያጠራቸው መሆኑ ተነግሯል። በአንዳንድ ቦታዎችም የተቅማጥ በሽታ መስፋፋት ችግሩን እንዳባባሰው ተናግረዋል። በሌላ ዜና ባለፉት 3 ወራት በኦሮሚያና በሶማሊያ አካባቢዎች በተስፋፋው የኮፍኝ በሽታ 39 ሰዎች መሞታቸውን የኢትዮጵያ ጤና ኢንስቲትዩት ገልጿል። በአጠቃላይ ቁጥራቸው ወደ 5000 የሚደርሱ ሰዎች በበሽታው የተያዙ መሆናቸውም ተነግሯል። ሐሙስ ሚያዝያ 10 ቀን ገዱ አንደርጋቸው የውጭ ጉዳይ ሚኒስትር ለማ መገርሳ የመከላከያ ሚኒስትር እንዲሁም አይሻ መሐመድ የከተማ ልማትና ኮንስትራክሽን ሚኒስትር ሆነው ተሹመዋል። ሹመታቸው በወያኔው ፓርላማ በ329 ድጋፍ በአንድ ተቃውሞና በአምስት ድምጽ ተአቅቦ የጸደቀ መሆኑ ሲነገር፣ ከ547 የፓርላማው አባላት መካከል 212 የሚሆኑት በጉዳዩ ላይ ምንም ድምጽ ሳይሰጡ መቅረታቸው ብዙዎቹን አስገርመዋል። ከፓርላማው አባላት መካከል 38 በመቶ የሚሆኑት በመቅረትም ሆነ ተገኝተው ባለመሳተፍ በአዲሶቹ ተሿሚዎች ምርጫ ላይ ተአቅቦ ማሳየታቸው በገዢው ፓርቲ ውስጥ ያለውን አለመረጋጋት ያሳያል ተብሏል። የገዱ አንዳርጋቸውና የለማ መገርሳ ሹመት በተለያዩ ክፍሎች መካከል ላለው የስልጣን ሽኩቻ መፍትሄ ለመስጠት የተወሰደ እርምጃ ሲሆን፣ ችግሩን ከመቅረፍ አንጻር እርምጃው እርባና የለውም የሚሉ በርካታ ናቸው። በመጨረሻም በደቡብ ሱዳን የሚገኙት የሞርሌ ጎሳ ታጣቂዎች ወደ ጋምቤላ በመግባት ጥቃት የፈጸሙ መሆናቸውን የጋምቤላ ባለስልጣኖች ተናግረዋል። ባለፈው ወር እነዚሁ የሞርሌ ጎሳ ታጣቂዎች ወደ ጋምቤላ በመግባት በኑዌር ዞን ጂካ ወረዳ አንድ ህፃን አፍነው ሲወስዱ በመቶ የሚቆጠሩ የከንት ከብቶችና ፍየሎች መዝረፋቸውም ተዘግቧል። የበጋው ወራት ታጣቂዎች ለመግባት ለመውጣት ምቹ ሆኖላቸዋል የሚሉት የአካባቢው ባለስልጣኖች መከላከያ ሰራዊት አስፈላጊውን ጥበቃ እንዲያደርግ ጥያቄ ያቀረቡ መሆናቸውንም ገልጸዋል። የሞርሌ ጋውሳ ታጣቂዎች ከሁለት ዓመት በፊት ከኑዌርና አኙዋክ ዞኖች 234 ህፃናት አፍነው መውሰዳቸው ከ170 በላይ ዜጎች ህይወት ማጥፋታቸውና ከ2000 በላይ ከብቶች ዘርፈው መውሰዳቸው ይታወሳል። በወቅቱ የመከላከያ ሰራዊት ተብዬው ጥቃቱን ሳይከላከል የቆየ መሆኑ ግልጽ ሲሆን ከተወሰነ ጊዜ በኋላ ወደ ሱዳን ገብቶ ወደ 100 የሚጠጉ ህፃናትን ነጻ አወጣው ቢልም የተቀሩት እስካሁን የደረሱበት አይታወቅም። አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠቃለላል። አድማጮቻችን በማስከተል ከአቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ መስራችና የከፍተኛ አመራር ኮሚቴ አባል ከፍኖተ ርዕይ ጋር ያደረጉትን ቆይታ እናሰማለን። ቃለ ምልልሱ የተደረገው ነሐሴ 5 ቀን 2010 ዓ.ም ተመረጠ ነው። ከአቶ ኢያሱ አለማየሁ ጋር ያደረግነውን ቃለ ምልልስ የጀመርነው የወቅቱን ነባራዊ ሁኔታ እንዲያስረዱን በመጠየቅ ነበር።
ብዙ ሰዎች በአሁኑ ጊዜ ለምንድነው ያፓ ይፎቶ ጋቢነትን ተቀብሎ ከውነት ወጥቶ በውስጥም በደጅም ያሉት አባላት በይፋ ሲንቀሳቀሱ ወይም ሊንቀሳቀሱ ይሞክሩማ እና ይበላል እና እኛ በበኩላችን ከህውነት ስለመውጣት እና በውጭ ያሉ መዳገራቸው ስለመመለስ ብዙም ምክር እና አስተያየት የምንሻ አይደለንም። ምክንያቱም ከህዋይነት ወጥተን በይፋ መብታችን ተከብሮ ተረጋግጦ በህጋዊ ህልውናችን ታውቆልን መንቀሳቀሱን እንፈልጋለን። ለዚህ ብለን ስንታገልም ብዙ አመታት እንዳሳለፍን ሁሉ ሰው ያውቃል። እኛ ለምንድን ነው አሁን ካለው ባለው ግርግር ወደ ድርጅት ለሌሎች ድርጅቶች ወደ ወሰዱት አማራጭ ማንገባበት? ብዙ ምክንያቶች አሉ፣ እሱን ለማስረዳት እሞክራለሁ። በቅድሚያ ግን ማለት የምፈልገው ምንድን ነው የመጣው ሁናቴ ለውጥ መጣም የሚባለው ሁሉ የመጣው በህዝብ ትግል፣ በህዝብ ረጅም ጊዜ ትግል ነው። ህዝብ ታግለው ህዝባችን ታግለው የወያኔን የከፋፋይ ፖለቲካ ሰባብሮ የጥበት እና የጽንፈኝነት ፖለቲካ የሚያራምዱትን የነበረው አቸንፎ ህብረቱን አጠናክሮ በኢትዮጵያዊነት የበላይነት ባደረገው ትግልና በከፈለው መስዋዕትነት ብዙ ሺህ ሰው ነው ህይወቱን የሰጠው። ብዙዎች ደግሞ ያው ለእስር ተዳርገውና ለሲል ደግሞ ግብረ ሲል በጣም ከባድ በሆነ ስቃይ ተዳርገው አሁን እየተደረገና እየተሰማ እንደመጣው ይሄ ነው ወያኔን ያዳከመው። ይሄ ነው ወያኔን ወደ ቀውስ የከተተው። ይሄ ነው ወያኔን ያሽመደመደው ብለን እናምናለን። ይሄንን ትግል እኛ ራሳችን እንዴት ታግለን 4 አመት 5 አመት በህቡ ታግለን ወያኔን እንዲያርገን ብለው ግለሰቦች የሚወስዱትን አንቀበልም። መጀመሪያ ታሪካችንን እናስከብራለን፣ የህዝብን ትግል ሚና እናስከብራለን። እና ይሄ ደግሞ የተደረገው ትግል ለመሰረታዊ ለውጥ ነው፣ ለጥገና ለውጥ አይደለም። ወያኔን ወይም ኢህአዴግ የሚባለውን ጭምብላቸውን በአዲስ መንገድ ለማስቀጠል አንዳንድ እድሳት አድርጎ እንዲቀጥል ለማድረግ ሳይሆን የወያኔ ስርዓት እንዲወድቅ እንዲገረሰስና ህዝብ የበላይነትን የሚያገኝበት ካህሊነትን የሚያገኝበት ስርዓትን ይመጣ ነው። ለዚህ ነው ደም የፈሰሰው ሁሉ አመት የተከፈለው መስዋዕትነት ይሄ ነው እንጂ የህዝብን የዲሞክራሲ እና የመፍት ጥያቄ ለአንድ ግለሰብ ወይ ለአንድ ቡድን ለመስጠት አይደለም የተደረገው ትግል። እዚህ ላይ እንግዲህ ልዩነት አለን፣ ግምገማ ልዩነት አለን። ከዚህ ነው አሁን ዝም ብለን ከጩኸቱ ጋር ማንደባለቀውና እንዴ ቆይ እስቲ አንዴ ረጋ እንበልና ነገሮችን አመጣጣቸውንም ወደፊትም ሊኖራቸውን የሚችለውን አንደምታና አካሄድ እኔ የምንለው ለዚህ ነው። እና እኛ ምንድነው ይሄ ነገር ከተረገጠና እንትን ካል ማንም ቢሆን ማን ኢህአዴግን አድሶ አጠናክሮ እንዲቀጥልብን አንፈልግም። ይሄማ ሽንፈት ነው፣ እኛ እንደ ሽንፈት እናየዋለን። ይሄ በአቋራጭ የመጣ ነገር ነው። ይሄንን መጀመሪያ ማስቀመጥ እፈልጋለሁ። ሁለተኛ አመጣጡ፣ የዚህ አዲስ ባለስልጣኖች አመጣጥ ደግሞ የባዕድ እጅም አለበት። ወያኔን ከጥፋት ለማዳን ነው እንጂ ወያኔን ለማስወገድ አዲስ ህዝባዊ ስርዓትን መንገድ ለመክፈት አይደለም። ይሄ እንግዲህ ጥቅም ያላቸው ባዕዳን ይሄንን ስርዓት እናድነው የኛ ጠቃሚ ስርዓት ስለሆነ እንደምን ብለን አድሰን በዚህ በዛች ብለን አድሰን እናስቀጥለው ብለው ተሯሩጦ ያመጡት መሆኑን እንግዲህ አሁን እየተጋለጠና እየተገለጠም ነው። ስለዚህ የባዕዳን ጣልቃ ገብነት በተለይ አሜሪካና የአረቦች የእኛን የህዝብ ትግል በአጭር ለማስቀረት ያደረጉት ሰፊ ጥረትና ሰፊ ምክክርና ሴራ መሆኑ ደግሞ እኛ እናምናለን። ሀቁም ይሄ ነው እና ይሄን እንግዲህ አንቀበልም የሚሉ ወይ ከዛ ሂደት ውስጥ ያሉ ናቸው፣ አለዛ ደግሞ ስለ ሀገራቸው ምን እየተሰራ እንደሆነ በሚገባ ማወቅ የማይፈልጉ ናቸው። እኛ ቂመኛ ወይም አክራሪ ናቸው ይባላል። እኛ ቂመኛና አክራሪ አይደለንም። ብንሆን ደግሞ ተገቢ ነው። የኢትዮጵያ ጥቅም፣ የኢትዮጵያ ህልውና፣ የኢትዮጵያ ህዝብ ፍላጎት እስካልተሟራ ድረስ አክረረን እንቀጥላለን፣ አምረረን እንታገላለን። ይሄ ነው የኛ አቋም። ጥያቄዎቹ ከተመለሱለት ህዝብ እኮ አይደግፈንም፣ ህዝብም ዞር በሉ ይለናል። ስለዚህ አንቀበልም። መንግስቱ የመጣ ጊዜ አይተነዋል፣ መለስ ዜናዊ የመጣ ጊዜ አይተነዋል። ብዙ ጫጫታ ይደረጋል። እነ መለስን ደግፉ ያሉን ልጆቻችን ያሏቸው ያበረታቷቸው እኛን እንደ አክራሪ ያዩን በእኛ ሬሳ ተቅጥቀው ሲገቡ ወግተውን ወደ አዲስ አበባ ሲደርሱ ሁሉ በጭብጨባ ያተቀበሏቸው እንደነበሩ እናውቃለን። ተማሪዎች ደግሞ አይሆንም ብለው ደግሞ እነሱም ተገለዋል። እዛው አዲስ አበባ ላይ ግን ደጋፊ ነን ያሉ ብዙ ነበሩ። እኛ ግን ያ አይደለም እንትን ያለን የዴሞክራሲን መሰረትና የህዝቡን ፍላጎት የጣሱ ናቸው የሚጥሱም ናቸው እናውቃቸዋለን። የኢትዮጵያ አይጠቅሟትም፣ ዘረኞች ናቸው፣ ከፋፋዎች ናቸው፣ ጠባብ ብሔርተኞች ናቸው ብለን በዛ አቋማችን እንግዲህ ጸንተን ያው 27-28 ዓመትም ታግለናል። አሁንም እኛ ለኢትዮጵያ የሚወጅ ስርዓት ከመጣ ኢትዮጵያ ህዝብ ሆ ብሎ የሚቀበለው አይደል? የተወሰነ በባዕድ ሀገር እና በእንትን በከተሞች ያሉ ስሜታዊ ድጋፍ እና እንትን አይደል? ጥያቄዎች ተመለሱ ወይ? ምን ተሰራ? ምንስ ታቀደ? ስንል እንግዲህ እኛ ያቀረብናቸው ጥያቄዎች ልዩ እኛ ጥያቄ የምንደራደርበት ጥያቄ፣ ምክንያቱም እኛ የምንፈልገው እዚህ ቦታ መሾም አለመሾም የሚል ነገር አይደለም። እኛ የምንፈልገው የህዝብ ጥያቄ መልስ እንዲያገኝ ኢትዮጵያ አንድነቷ ተጠብቆ ዴሞክራሲ ሰፍኖበት ነጻ ሀገር እንድትሆን ነው የምፈልገው። ለዚህ ነው እስከ ዛሬ የታገልነው፣ ከሶስት ስርዓት መታገላችን ነው። እንግዲህ ይሄ እስካልተሟላ ደግሞ የምንቀጥለው ትግል ይሆናል ማለት ነው። እና የጠየቅነው ጥያቄና የምንጠይቀው ጥያቄ እኛ ልዩ የድርጅት ጥያቄ የለንም። ቦታ መደራደር እዚህ ጋር ሹሙን እዛ ጋር አስገቡን የምንሆነው ነገርም የለንም። ያለን ጥያቄ አሁን ባጭሩ ያስቀመጥናቸው የነበረው ሁሉም የፖለቲካ እስረኞች ይፈቱ፣ ለውያኔ የሚጠቅም አዋጅ ለማውጣት ጊዜ አይፈጅባቸውም። ግን ጸረ ህዝብ የሆኑ የጸረ ሽብር የፕሬሱን በሚመለከት የግብረሰናይ ድርጅቶች በሚመለከት ገዛ ያለ አዋጆች አላቸው። እነሱ ሻሩ ሲባሉ ቆይ እያጠና ነው ይላሉ። ምን ማለት ነው እያጠና ነው? የምህረትና የእንትን አዋጁ ግን ወዲያውኑ ይወጣል። ስለዚህ ያልሆነ ነገር እናይበታለን። እና ሁሉም የፖለቲካ እስረኞች ይፈቱ። የአባም የተፈቱ የሉም፣ አንድም የተፈታ የለም። እነሱም ይፈቱ አብረው። አለበለዚያ ገለዋቸው ከሆነ ደግሞ ሁሉንም ገለው ከሆነ ደግሞ ገለናቸዋል ይበሉንና እንወቅ። ቤተሰቡም አውቆ እርሙን አውጥቶ ያርፋል ማለት ነው። ሁለተኛ ጸረ ህዝብ የሆኑ አዋጆች ይሻሩ ብለናል። ይሄም ጥናት አያስፈልገውም፣ ምንም አያስፈልገውም። ይሄ ፓርላማ የሚባለው ጉድ አዞ ማሻር ነው። ይቻላል፣ ይሄም ይቻላል፣ አልተደረገም። ሶስተኛ የተወሰኑ ድርጅቶች ህገወጥነት ህገወጥ የተባሉት ሲነሳላቸው፣ ለምሳሌ ኢህአፓ አልተነሳም፣ በይፋ አልተነሳም። ህገወጥ ተብሎ እስከ መታሰር እስከ መሳደድ የደረሰ ድርጅት ነው እሱ፣ ለምሳሌ አልተነሳለት። ይሄ ዋና እንትን አይደለም። ዋና ጥያቄ ምነው ግን ሁሉንም ኃይል ያሳተፈ በርዕዮተ ዓለምና በድጋፍና በብዛትና ማነስ ሳይሆን ሁሉንም ኃይል ያሳተፈ የሽግግር ሂደት ይኖር ብለናል። ይሄንን ጠቅላይ ሚኒስቴሩ የገባው አይመስለኝም። ምክንያቱም ሽግግር ሂደት ላይ የተሳተፉ ኃይሎች ሁሉ ሚኒስቴር የሚሆኑ አድርጎ ነው የወሰደውና እኛ 27 ሚኒስቴር ቦታ ነው ያለን፣ ድርጅቶች ብዙ ናቸው፣ እንዴት ይሆናል አለ። እንግዲህ አልተረዳውም ማለት ነው። የሽግግር ሂደት ምን ማለት እንደሆነ ምንም አልገባውም ማለት ነው። ቢገባው ግን የሽግግር ሂደት ምንድነው? ሁሉም የሚመለከታቸው በጠረጴዛ ዙሪያ ቁጭ ብለው እዚህ አሜሪካ መጥቶ ጥያቄ 3 ደቂቃ ይሰጣችኋል፣ ጠይቁኝ፣ እኔ መልሳለሁ። ከዛ ወዲያ ማብራሪያ ጊዜም አልነበረም። እንደዚህ አይነት ጨዋታ ሳይሆን ድርጅቶች በሙሉ የሚመለከታቸው ተሰብስበው በደንበኛ በተወሰነ አጀንዳ ማለት ነው፣ ሀገራችን እንዴት ነው ወደፊት እንዴት ትሄዳለች? ልዩ ልዩ ጥያቄዎች አሉ። ልዩ ልዩ ድርጅቶች ልዩ ልዩ አስተሳሰብ አላቸው። ያን ውይይት ማድረግ ያስፈልጋል። አቅጣጫው እንዴት ነው ብሎ አሁን አዲስ አበባ ላይ ሊታወጅ የሚታሰበውና አሁን ደግሞ ተጠርተው እየተሰባሰቡ ያሉ ቡድኖች የነሱ ፍላጎት ከህዝብ ፍላጎት ጋር ይገናኛል አይገናኝም? ይሄንን በዛ ነው የምንፈትሸው። የማያምሩ እንትኖች አካሄዶች እያየን ነው የሚያሰጉ እና ደስ የማይሉ አካሄዶችም እያየን ነው። ይሄንን በሁሉ ተሰብስበው ሁሉ ድርጅቶች ተሰብስበው ልዩ ልዩ አቋም ያላቸው ግን ለኢትዮጵያ በሚል በኢትዮጵያዊነት ለኢትዮጵያ ይሄ አቋም ብንይዝ ያዋጣል፣ የመንግስት መዋቅሩ እንዲህ ቢሆን እሱ አይደለም ይወስንልን ጠቅላይ ሚኒስትር ሁለት ጊዜ ካገለገለ ይበቃዋል ማን ነው እሱ ወሳኝ ያረገ ሶስቴም ልንል እንችላለን አንዴም ልንል እንችላለን ጠቅላይ ሚኒስትሩ የአንድ የተመረጠ መንግስት ምን ያህል ጊዜ እንደሚቆይም ህዝብ እና ድርጅቶች በስምምነት ነው በአንድ ሰው ውሳኔ አይደለም ለአንድ ሰው ውሳኔማ ለነታገላለች ለአንድ ሰው ውሳኔ እኮ ነው በደርግም በመንግስቱ በወያኔም በመለስ ሀገር ያጠፋው እና ይሄንን ለዚህ አይደለም የታገለው ስለዚህ ያ ሂደት ይኖርና ሁላችን እንወያይና ሁሉ አብዛኛው የሚወስነው ነገር እንግዲህ ወደፊት ሚሄጃውና የሽግግሩ መንግስት ምን ይባላል ከዛ በኋላ የሚመጣ ነገር ነው በሚፈልጉና ሊያቋቁሙ የሚችሉና ህልውና ባላቸውና አቅም ባላቸው ሊቋቋም ይችላል ያኔ ድርጅቶች ለምሳሌ አንድ ነው አቋማችን ብለው አንድ ይዋሃዱ ይችላሉ የጋራ የጥምረት አቋም ሊይዙ ይችላሉ የህብረት ድርጅት ሆኖ ባንድ ላይ ባንድ ድምጽ ሊመጡ ይችላሉ በሱ ትዛዝ አይደለም በጠቅላይ ሚኒስትሩ ትዛዝ አይደለም ተዋሃዱ ተጨፍለቁ ይሄ ራሱ ኢዲሞክራሲ የሆነ አሰራር ነው እና ይሄን ነው ማለት እኛ ይሄንን ስለምንል አብሮን ቢሉ ነበር የሽግግር ሂደት የሚለበረ አሁን ወደ መግባቱ እንገባለን ብለዋል እንግዲህ የነሱ አቋም የራሳቸው አቋም ነው ይሄኛው አቋም ግን ይሄ ነው እና ሁለተኛ ሶስተኛ ደግሞ ወያኔ በስልጣን አላውንም ተዳክሟል ቆስሏል በርግጥ ግን ወያኔ አልወደቀም ወያኔ አልተወገደም እኛ ደግሞ ወያኔ ጠላታችን ስለዚህ ባለ ሁናቴ ላይ ሙሉ አመኔታ አርገን ራሳችንን ግንባራችንን መሰጠበት ምንም ምክንያት የለም እና ህቡ ያሉ ጓዶቹ ደግሞ ውጡና ተጋለጡና ይወቋችሁና እርምጃ ወስዱባችሁ ለነላቸውም ደግሞ ምንም መብት የለንም ስልጣንም የለንም በዚህ ላይ እነዚህ ሁሉ ነገሮች በማየት ነው እንግዲህ የመጀመሪያ ሲ የሽግግር ሂደት ይደረግ ይሄ የተደረገ አይደለም በጠቅላይ ሚኒስትሩ ስራ ምናው ምንድነው ጸረ ህዝቦችን ህዝብን የበደሉ ወንጀለኞችን መጋበዝ ማቀፍ ቤተ መንግስት ማስከባት ምናው ለኢትዮጵያ ታገሉትና ኢትዮጵያ ታገሉትና ወደቁላትን መጀመሪያ ሲ ከእስር ቤት ይፈቱ አልተፈቱም ስጥቶቹ እንጂ ቀይ ሽብር ያካሄደውን ፋሺስት ና ብሎ መጋበዝ ደግሞ በዛው ጣሊያን ኤምባሲ ያሉት ደግሞ ወንጀል ሰርተዋልና አይወጡም ማለት ምን ማለት ነው አለቃቸውን እየጋበዙ ታች ያሉት ሰዎች ወንጀል አላቸው ሁሉንም ማለት ያስገምታል እና ብዙ እንደዚህ ነገሮች አሉ እኛ ስሜታዊ አይደለንም ስሜታዊነትን ፖለቲካና ስሜት ጫጫታ አይሰራም የፍቅር ይቅርታ ምናምን ማለት ሁሉ በፖለቲካ ያለው ትርጉም በጣም የተለየ ነው በሃይማኖት ሌላ ነገር ሊሆን ይችላል እኛ በዛ አይደለም እንሄደው በፖለቲካ በደም ባል ወንጀለኛ ጥፋቱን አምኖ ለፍርድ ቀርቦ ህዝብ ደግሞ ያለቀሰ እሺ ምረት አድርጌያለሁ ሲል ነው እንጂ አንድ ግለሰብ ኬስ መጣ ሳይባል 28 አመት ወያኔ ውስጥ ሲሰራ ያቆየ ግለሰብ መጥቶ ምረት አርገናል ናና ሀገራችን ተመለሰ ግዛል እሱ ያሰቃያቸውና ያሳደዳቸውን ተመለሱ የሚል ምንም አይነት ጥረት ሳይደረግ በሞላ ወንጀለኞች ኢትዮጵያ ማጥፋት ያስፈልጋል ኢትዮጵያ ትጥፋ ኢትዮጵያዊ አይደለንም በጎራዴ ነው አንገታችን ምን ቆርጠው ያሉ ወይም በቀይ ሽብር ወንጀል የተሳተፉ እነሱን መሰብሰብ ላይ ነው የተያዘውና ይሄ ሁሉ ለኛ የሚሰጠን ምልክትና አንደምታ ጥሩ አይደለም ስለዚህ ምን ሮጥበት ምክንያት የለንም የጠየቅናቸው ጥያቄዎች የህዝብ ጥያቄዎች ተስ ይሟሉ ስረኞችን ለቀቁ ጸረዝ ቢሆኑ ህጎች ይሻሩ የአንድ ሰው አይደለም የአንድ ሰው ስልጣን ለማዳበር አልታገልንም መቼም እንታገል አይሆንም እንቃወማለን እንደውም ስለዚህ ህዝባዊ መልክ የሚኖረው ለውጥ ለማምጣት የሽግግር ሂደት ይጀመር ሁሉን ያቀፈ ነው ያለው ማንንም አለየንም እዚህ ላይ ና ኢህአፓ ለዚህ ነው በዚህ ትርስ ያልገባው በኢህአፓስም ከዚህ በፊት እንዲሁ ወያኔ ጋር ካለልን ብለው የወጡ የተባረሩ ጥቂቶችን መድረክ ሰጥቶ ኢህአፓ ልክ እንደገባው የኢህአፓ ጥያቄ እንደጠየቀው የኢህአፓ ጠቅላይ ሚኒስቴር እንዳለው አርጎ ለማስመሰል የተሞከረው እሱ ራሱ ሻጥር ነው ምንም ከበፊቱ ከወያኔ መንገድ አለመሻሻልን ያሳያል አሁን ኢትዮጵያ ውስጥም እንደዚሁ ድሮ ፎረም 84 ምን እንደተባለው ሌሎች ደግሞ እንደዚሁ ሰፍስቦ ያፖችኛን ለማለት የሚደረገው ደግሞ ሴራ እኛ እናውቀዋለን። ይሄ ሁሉ መልካም መንገድ አይደለም። እኛ እነሱን አሁን አዛዥ ናዛዥ የሆኑ አረቦቹ አይወዱንም። በነበረን ኢትዮጵያ ያቋም ገባናል። እኛ እንድንኖር አለመፈለጋቸው አሜሪካም ኢህአፓን ለምን እንደሚጠላ እናውቃለን። አሜሪካን ኢምፔሪያሊዝም ብለን ተዋክተናል። በኃይለሥላሴ ጊዜ ከሀገራችን እንዲወጡም አድርገናል። ምናፍርበት አልበት ምንኮራበት ትግል ነው። በደርግ ጊዜ ግን ከነሱ ጋር ምንም ጠብ ስላልነበረን ጠባችን ከሶቪየት ህብረት ደርግን ከደገፈው ጋር ስለነበረ ከነሱ ጋር ምንም ጠብ አልነበረ። ግን ቂማቸውን ይዘዋል። ያችን ቂማቸውን ይዘው እኛን ለማግለልና እኛን አስቀንጥሮ ለመጣልና እኛን ደፍጥጦ ለማለፍ የሚደረገው ጥረት አለ። ይሄንን ደግሞ ተካፋይ መሆን አልነበረባቸው። አዲስ ነን የሚሉት ሹሞች ግን ዋና ተካፋይ ሆነዋል። እና ስለ ኢህአፓ መጥፎ ነገሮች ጠቅላይ ሚኒስትሩ የተናገረው መሰረት የሌላቸው ነገሮች ነው የተናገረው። የማውቀው ነው የደርግን እና የወያኔን ክስ እና ሽሙጥ ነው የደገመው። እኛ ለሱ በቦታው መልስ ሰጥተናል። ያው እዚህ ማንሳት ላይም አልፈልግም። እና ይሄ ነው የኛ ጥያቄ። ያለን ምክንያት ይሄ ነው። ከህቡነት ሀገር ቤት ያልወጣን ምክንያት ይሄ ነው። ምክንያቱም ከአደጋ ውጭ አይደለንም። መፍታችን አልተከበረም። የኢትዮጵያዊነት አርማ አሁንም በአደጋ ላይ ስለሆነ ያ እስኪ በደንብ አድርጎ ተረጋግጦ እስኪደላደል ድረስ ደግሞ እኛ ትግላችንን በያዝነው መንገድ መቀጠሉ ይሻላል ብለን ነው የቆምነው ማለት ነው።
ለውጡ ስር ነቀል መሆን አለበት ነው። ስንት ስር ነቀል ነው ያለው? ስር ነቀል ማለት እኮ የነገር ትግል ማለት ነው። ኃይለሥላሴን ገፍትጬ ገድዬ ቢሮቻቸው ላይ ካልሰራው መንግስት አልሆንም ማለት ነው። መንግስቱ እንደምን ብዬ አባረር የከዚህ ሀገር ካላወጣው መንግስት አልሆንም ማለት ነው። ስንቀው ክሱ አንዱን በፍጣ አሸንፈ ተረኛ አሸናፊ መሆኑ መሰላቂ አሸናፊ።
አዲሱ ሹም ስርነቀል ለውጥን ሰውን ከመንቀል ከመግደል ጋር አመሳስሎታል። ለመሆኑ ስርነቀል ለውጥ ማለት ምን ማለት ነው?
እንግዲህ እኛ ደግሞ በምንወስደው አቋም ዛሬ ሳይሆን ከኃይለሥላሴ ዘመን ጀምሮ ነው ስርነቀል ለውጥ ያስፈልጋል ብለናል። ስርነቀል ለውጥ ለምን ነው የሚያስፈልገው? ስርዓቱ የበሰበሰ ስርዓት ሲሆን፣ ስርዓቱ ጸረ ህዝብ ሲሆን፣ ስርዓቱ ደግሞ በጥገና የሚለወጥ ሳይሆን አማራጭ የለውም። ስርነቀል ማለት ያለውን ስርዓት መደምሰስ ማለት ነው። ያለውን ስርዓት መደምሰስ ማለት ሰውን እያሳደዱ መግደል፣ ሐውልት ማፍረስ፣ መጽሐፎቹን ማቃጠል፣ ቅርሳችንን ሁሉ እንትን ማለት ማውደም ማለት አይደለም። ይሄ በጣም ዝም ብሎ ግልብ አመለካከት ነው የሚሆነው። ስርነቀል ለውጥ ማለት ስርዓቱን ማፍረስ ማለት ነው። በኃይለሥላሴ ጊዜ ፊውዳል ስርዓት ነበር። ምንድነው መሰረቱ ምንድነው ስንል መሬት በባላባቶች በፊውዳሎች እጅ መግባቱ፣ አርሶ አደሩ ጢሰኛ መሆኑ። ጢሰኛ አልነበረም የሚሉን መጥተዋል። አሁን ጉድ ነው። ጢሰኛና ገባር መሆኑ መሬት ላራሹ ይሁን ባለቤት ይሁን የመሬቱ የራሱ የመሬቱ ባለቤት ይሁን ይሄ ዋናው ነበር። ሁለተኛ ዴሞክራሲ። ኃይለሥላሴ በአጤነታቸው ስዩመ መለኮት ነው የሚባሉት የእግዚአብሔር የሰጠን ንጉስ ናቸው ተብሎ ነው የሚታመነው። በዛ መሰረት እሳቸው ናቸው ሁሉ ነው የህጉ ምንጭ፣ የስልጣኑ ምንጭ፣ የገንዘቡ ምንጭ ኃይለሥላሴ ናቸው። እና ዴሞክራሲ አልነበረም። ፓርላማውም የይስሙላ ፓርላማ ነበር። ከራሱ ደሞዝ ጭማሪ ውጭ ያወጣው ምግ ያለ አይመስለኝም። ተጽፎ ይሰጣል፣ ያጸድቃል። ከዛ ወዲያ የተቀየረ ነገር የለም። በደርግም በወያኔም የተቀየረ ነገር እንደሌለ ሁላችን እናውቃለን። ስለዚህ ስርነቀል ነው ስንል ህዝባዊ ዴሞክራሲ መኖር አለበት። ህዝባዊ መንግስት ያልነው ነው የታገል ነው ያን ጊዜ ጀምሮ። ህዝባዊ መንግስት ማለት በዴሞክራሲ መሰረት እኩልነትና ዴሞክራሲን መሰረት አድርጎ የህዝብ ጭቆናን አስወግዶ የሚቋቋም መንግስት ማለት ይሄ። እንደዚህ አይነት መንግስት ሁሉን ነገር ይፈታል ወይ መፍትሄ ይሰጣል የሚልም እንትን ግምት የለንም። ግን ያን መጥፎ ስርዓት ያፈርሰዋል ማለት ነው። ወያኔ አሁን በዘረኝነት በብሔር ልዩነት በአምባገነን ላይ የተመሰረተ ህገ መንግስት የሚለው አለው። አወቃቀሩ ሁሉ ዘረኝነትን ኢትዮጵያን የመከፋፈልን መንፈስ የሚያሳይ ነው። የወያኔ ህገ መንግስት የሚጠበቅና የሚሻሻል ሳይሆን መፍረስ መሰረዝ ያለበት ነው። ህዝብ በራሱ ውሳኔ በራሱ ፍላጎት በራሱ ድምጽ የሚበጀውን ህገ መንግስት ማምጣት አለበት ማለት ነው። መቅረጽ አለበት፣ ማጽደቅ አለበት። የወያኔ እንግዲህ ስርዓት ስንል ሁሉንም እናፈርሰዋለን። ምክንያቱም በዘረኝነትና በልዩነት በክፍል ላይ የተመሰረተውም ማለት ነው እንጂ የታሪካችንን የቅርሳችንን የማንነታችን ነገሮች ሁሉ ማፍረስ ሰው መግደል ማለት አይደለም። በፍርድ ሰው መገደል የለበትም። እኛ በደርግ ጊዜ አውጥቶ ግድያ እኮ የጀመረው በሀፓ ላይ አይደለም። አንድ ሁለት ሶስት የሀፓ አባላት ከስልሳ ሚኒስትሮች ጋር ባለስልጣኖች ጋር ተብሎ ቢገቡም አብዛኛውን የገደለው አጼ ኃይለሥላሴን ጭምር የገደለው አለ ህግ ነው፣ ህገ ወጥ ነው። ለፍርድ አላቀረባቸው። የሚያውቁትን እንኳን ለታሪክ አላስቀሩ። በውድቅት አውጥቶ ነው የረሸናቸው። ይህ ህገ ወጥ ነው ብለናል፣ ያኔም ብለናል፣ አሁን የምንለው ነገር ነው። እንዲህ አይነት አሰራር አይደለም። እንዲህ አይነት ይሄ አይደለም። ስር ነቀል ማለት ነቅሎ ሁሉ ሰውን ሁሉ መጨረስ ማለት አይደለም። ስርዓቱ ግን ማፍረስ ማለት ነው። ምክንያቱም በዲሞክራሲያዊ መሰረት ላይ ነው የሚገነባው። ወያኔ ደግሞ በዘረኝነት ላይ ነው ሁሉ ህጎቹ፣ ህገ መንግስት የሚለው አስተዳደሩ መዋቅሩ ሁሉ በዛ ላይ የተመሰረተ ስለሆነ እሱ ማፍረስ ያስፈልገናል። እሱ ይቀጥልልን የሚሉ ከሆነ ተቃዋሚዎች አሉ። በዚህ በአንቀጽ 39 ካልቀጠለልን፣ ክልል የሚለው ካልተጠበቀልን መለያየት አለብን፣ በቃ ፌዴራሊዝም የሚለውን ያበላሸውን ግን ይቆይልን የሚሉ ኃይሎች አሉ። እነሱንም ተከራክረን ይሄ አያዋጣም ይሄ ይጎዳል ብለን ሀሳብ ልናስቀይራቸው ነው። ለሽግግርም ሂደት ያልነው ቅድም ውይይቱም የሚያስፈልገው እዛ ላይ ነው። በኋላ ወደ መጥፎ እንዳያመራ፣ ወደ መጥፎ ዝንባሌ እንዳያመራ ማለት ነው። ግን ያንን ለማስቀጠል አሁን ጠቅላይ ሚኒስትሩ እንደሚለው ህገ መንግስቱ መጠበቅ አለበት፣ እሱ ማስጠበቅ ነው። ኢህአዴግን ማስቀጠል ነው አድሶ የሚለው ካለ እንግዲህ እንትናችን የትግላችንን አላማና ውጤትና እንትኑን ትብሎታል ማለት ነው፣ ክዶታል፣ ሰርዞታል ማለት ነው። እና ትግል መቀጠል ያለብን ለዚህ ነው። ትግላችን ይቀጥል የምንለው እኛ እና ስር ነቀል ለውጥ ማለትም አክቸል ችሎና ለህዝብ የህዝብን ቀልብ ወደ ሌላ ለመውሰድ አድርጎ እንደው ሰው መግደል ምናምን አይደለም። ኢትዮጵያ ስር ነቀል ለውጥ አልተደረገም። አጼ ኃይለ ሥላሴ ወረዱ፣ በፊውዳሊዝም አንጻር የመሬት አዋጅ ወጣ፣ ግን መንግስት የህዝብን መሬት ይዞ መንግስት የተባለው የነሱ የመንግስት ገባር ነው ያደረገው። አርሶ አደሩን አርሶ አደሩን መስት አልሰጠው፣ መሬት ለራሱ በስራ ላይ አልዋለም። እኩልነት ደግሞ አልመጣም፣ አምባገንነት መጣ። ግን በህዝብ ስም ነው የአምባገንነት። በቃ ይሄ ለውጥ አይደለም፣ ስር ነቀል ለውጥ አልነበረም በደርግ ጊዜ። ስለዚህ ለስር ነቀል ለውጥ ገና ታገልን። ማመጣ ወያኔ በመሀሉ መጣ። ወያኔ መጥቶ የዘረኝነትን የአምባገንነትን የኢፍትሃዊ መሆንን ህግን መጣስን ከህግ የበላይ መሆንን ነገር አሰፈነ እንጂ አስቀጠለ እንጂ አልለወጠም፣ አላሻሻለም፣ አዲስ ስርዓት አላመጣም። የመጣው ዘረኛ ስርዓት ነው ያመጣው። እሱም ደግሞ እንቃወመውና ዴሞክራሲ የሚጻረር ስርዓት ስለሆነ እሱንም ታግለነዋል። አሁንም ትግላችን የሚቀጥለው አንድ ግለሰብ ስልጣን ለማምጣት ተጨጭበን ስልጣን ልናወጣ ወይም ኢህአዴግና ወያኔን አዲስ ጭምብል አድርጎ ለማስቀጠል አይደለም። እንደሱ ከሆነ ስር ነቀል ለውጥ የለም። ስር ነቀል ለውጥ የምንለው ወያኔን ከነ ስርዓቱ ከነ ግሳንግሱ የሚያስወግድ እና ኢትዮጵያዊነትን ኢትዮጵያን የሚገነባ ስርዓት የሚጠቅም ለህዝባችን ለአብዛኛው የሚጠቅም ስርዓት መኖር አለበት ነው። ይሄ ነው መንፈሳችን፣ ይሄ ነው እኛ አቋማችን፣ ይሄ ነው አቋማችን። አሁን የምንቀይርበት ምክንያት ስላላገኘን ስር ነቀል ለውጥ ያስፈልጋልና ጠቅላይ ሚኒስትሩ አልገባውም ነው ምንለው። ስለ ስር ነቀል ለውጥም አልገባውም። ብዙ ጥራዝ ነጠቅ በሆኑ ንግግሮችና የሰው ቀልብ ሊስቡ በሚችሉ አነጋገሮች እና ጭብጨባ ሊያመጡ በሚችሉ አነጋገሮች መሰረት ፖለቲካ አይካሄድም። ነገሮችን ጠለቅ ብሎ ማወቅ ማጥናት፣ እኛ ያደረግነው ምርጫ የፖለቲካ ምርጫ በጥናት ላይ ያልተመሰረተ ሌለው ሞከረ ምን ማለት ነው? እኛ አጥንተን አውቀን ነው የመረጥነው። መረጣችሁ ስህተት ነው መንገዱ ስላል፣ አይ አንተም የመረጥከው መንገዱ ስህተት ነው ልንለው እንችላለን፣ አንችለው እንችላለን። ግን ሳጠሩ ዝም ብሎ ዘዋሉበት ማለት ይሄ ዝም ብሎ ማጥላላት ዘመቻ ከመሆን አያልፍም። ስለዚህ ስር ነቀል ለውጥ አሁንም ያስፈልጋል። ወያኔን ከስሩ ነቅሎ መጣል ያስፈልጋል ከነስርዓቱ። ይሄ ማለት ያንዳንዱ በወያኔ መንግስት ያለው ሰው ሁሉ መጨረስ ነው ማለት አይደለም። እንደዚህም ብሎ መገመት መረዳት ደግሞ ስህተት ነው፣ አላዋቂነት ነው የሚያሳየው። ስለዚህ እኛ ስር ነቀል ነው ያስፈልጋል እንላለን።
ህዝበኝነት ምንድነው? ከአዲሱ ሹመት ጋር ምን ያገናኛቸዋል?
እኛ እንግዲህ እኛ ስለ ግለሰቡ ያለን ወይም ስለ ግለሰቦቹ ያለን አመለካከት ግሬ ቀደም ብለን እንዳልነው መጠርጠር ቻንስ ነው ብለናል። ምክንያቱም 28 አመት በወያኔ ጉያ የነበሩ ናቸው እና እኛ ከህባብ እንቁላል እርግብ ይወጣል የሚለው ላይ አናምንም። ብዙ አንዳንዶች ይቻላል ከውስጡ የሚወጡ ይኖራሉ፣ ከመጥፎ ስርዓትም ለውጥ አምጪ ሰዎች ሊመጡ ይችላሉ ይላል። እዛ ክርክር መግባትም አንፈልግም። እኛ አማኝ አይደለንም በእንዲህ አይነት አነጋገር ስንጀምር። ስለዚህ መጠርጠር ሲያንስ ነው ያልነው ለዚህ ነው። እንጠረጥራለን ግን ህዝበኝነት ነው ምለው እኛ ህዝበኝነት አዋጣም። ህዝበኝነት ምንድነው? ሊስብ ይችላል፣ የሰውን ቀልብ ሊስብ ይችላል። ለምሳሌ ኢትዮጵያዊ ኢትዮጵያ ኢትዮጵያ ስላለ አዲሱ ሹም ወይም ጠቅላይ ሚኒስትሩ ብዙ ሰው ይህንን ሰምቶ ስላልነበረ ከዚህ በፊት ስላልሰማ ይህንን ብዙ ሰው በጣም ደስ ብሎታል። ምክንያቱም እነዛ ኢትዮጵያን እንኳን ስሟን መጥራት የማይፈልጉ ጉዶች ስለነበሩ ወያኔዎቹ አሁንም ናቸው። ያን ጊዜ ይሄንን ሲል ሰው ሀሀ ይላል። ግን አሁን ለምሳሌ ኢትዮጵያዊነትን የሚያጠናክር ስራ እየሰራ ነው ወይ? አይደለም። ተጨባጭ እንደውም ልዩነትንና ክፍፍልን የሚያጠናክር ህዝብን ደግሞ የሚያሰጋ እና የሚያሳስብ ስራ እየሰራ ነው። ጠቅላይ ሚኒስቴሩንም አገኘ ነው የሚሉት ሰዎች ቅናቸው ለዚህ አዳዲሶቹ ሹሞች አዳዲስ ልበላቸውና ቅን ሰዎች ናቸው ያምኑበታል በሚሉት ይላሉ። እሱ አይደለም ዋናው። ለኛ ቅንነት አይደለም እኛ የግለሰብ ስሜትና መንፈሱን ዝም ብሎ እንትኑን አይደለም ሊያምን ይችላል በሚለው እሱን እንኳን ነው። ግን ስራው ምንድን ነው? ነው ወኛ ነው። ምን አይነት ተቋሞች አሉ? የሚወሰዱት እርምጃዎች ምንድን ናቸው ነው እንጂ በድርጅትማ በራሱ እምነት ግለሰብ በራሱ እምነት እኮ በጣም ጥሩ ጥሩ እምነቶች ሊኖሩ ይችላሉ፣ ግምቶችም ሊኖሩት ይችላል። ሰው ጥሩ እየሰራን ነው፣ ህዝብን እየጠቀምን ነው፣ ህዝብ እየወደደንም ነው፣ አጨብጭቦልናል፣ ወዶናል፣ ሀይ ሀይ ብሎናል ብለን ሌላ ቦታ መሄድ እንችላለን። ይሄ ግን ሁሉ መሰረት የለው። መሰረት ያለው ነገር በተጨባጭ ምን እየተሰራ ነው፣ ምን አቋም እየተወሰደ ነው፣ ለሀገራችን ለግንባታዋ ለዴሞክራሲዋ የሚጠቅም ምን እርምጃ እየተወሰደ ያን እርምጃ ይሄ ግለሰብ እየወሰደ ነው ወይም ቡድኖቹ እየወሰዱ ናቸው እንላለን እንጂ እኛ እኮ ከዚህ መለስም ሲደነቅና እናውቃለን። መንግስቱንም የሚያደንቁ ብዙ ነበሩ። ግን እነዛ ሰዎች ስራቸው የአምባገነን ስራ ነው። ወደ አምባገነንነት የሚወስዳቸውን ስራ ነው የሚሰሩት። እኔ እንዲያረጋለሁ እንዲያረጋለሁ እንዲያረጋለሁ። ማን ነው አንድ ሰውን ግለሰብ ወሳኝ ያደረገው? እኛ እኮ ይሄ ይቁም ነው ያለው። የግለሰብና የአንድ ቡድን ወሳኝነት ይቁም። እስቲ ህዝብ ድምጽ ይኖረውና መጀመሪያ ህዝብ ለራሱ የሚበጀውን ህገ መንግስት ያርቅቅ፣ ለራሱ የሚበጀውን ፍትሃዊ ስርዓት የሚመሰረት ያድርግ። ከዛ በኋላ ውድድር ሲመጣ ምርጫ ሊገቡ የሚፈልጉ ሰዎች ሲወዳደሩ ያኔ ተነስቶ እኔ እንዲህ ችሎታ አለኝ ዶክተር ነኝ ማራቆ ነገር የለም ሁሉ ብሎ ህዝብን ማግባባትና የህዝብ ድምጽ ለማግኘት መሞከር ይቻላል። ግን እኛ በእንዲህ አይነት ዲስኩሮች ላይ ተመስርተን ግምት አንሰጥም። ህዝበኝነት ወደ አምባገነት ይመራል። በታሪካችን ቀርቶ በዓለም ታሪክም ስናየው ሁሉ አምባገነኖች ህዝበኛ ነበሩ። ለህዝብ እንቆማለን ብለው ህዝብ የህዝብን ቀልብ ስበው ህዝብ እንዲደግፋቸው አድርጎ በኋላ እንትናቸውን አስረግጠው ውጭ ያሉ ናቸው። ምክንያቱም ህዝብ የወሳኝነትን መብቱን አሳልፎ ይሰጣቸዋል። አመኔታ በግለሰብ ላይ ያደርጋል። ያ ግለሰብ ቀስ እያለ ስልጣኑን ሲያከማች እንዴት እንደሚቀየር እንግዲህ መንግስቱ እንዴት ነው ሄደው የመንግስቱን አካሄድ መጠየቅ ነው። ስለ መንግስቱ የራሱ ጓደኞች የጻፉት መጽሐፍ ያኔ ማንበብ ነው። የሚፈሩት ሰው እንደሆነ በመሀላቸው ብቅ ብሎ የሚፈሩት ሰው ሆኖ ያን ሁሉ ጓደኞቹንም ህዝብንም የጨረሰ ሰው ሆነ። መለስ ዜናዊ ማመጣጡ እንደዚህ ነው። ቀስ እያለ መጥቶ በወያኔ የበላይነትን ያዘ ጥልቅ ዓለም ባገነነ የሆነው እና ህዝበኝነት አይደለም። ህዝበኝነት አይጠቅምም። እንደውም ህዝበኝነት ሲመጣ ሄደው እንዲህ አይነት ልፋፋ የሚያረጉ ሰዎች ሲመጡ መጠራጠር ይከፈልጋል። ምንድነው አላማቸው? ምንድነው አላማ ሲባል ጠቅላይ ሚኒስትሩ ህገ መንግስቱን ማስከበር ኢህአዴግን ማስቀጠል እና ለምርጫ መሄድ ይላል። ምን ማለት ነው? ወያኔን መቀጠል ማለት አለ። ወያኔ ከሄዱ ነው። ወያኔዎች እኮ አሉ፣ የትም አልሄዱም። እዛ ሄደው መቀሌ ተሸሽገዋል ምናምን እንደዚያ ተወሬም አለማውራት ነው የሚሻል። ቁጭ ብለዋል፣ አገራችን ላይ ተጠምጧል። ያን ሁሉ ቢሊዮን ብር ይዘዋል፣ ያን ሁሉ ትጥቅ ይዘዋል፣ ያን ሁሉ ወታደር ይዘዋል። የትም አልሄዱም። ይህን ይልቅ በደንብ አምኖ ተገንዝቦ ምን ማድረግ ይቻላል። አሁን ቅልበሳ ሊያርጉብን ነው እያሉ ከመሯሯጥና ከመጮህ ለቅልበሳውን ማገድ የሚቻው ህዝብ ስለሆነ ህዝባዊ መሰረት እንዴት ነው የሚገኘው? ህዝባዊ መሰረት እንገንባ፣ ህዝቡ ተሳታፊ እንዲሆን። ጥቂቶች በዙሪያ እንደ እንትን እንደ ወፍ ስለተንጫጩ መሰረት አለ ማለት አይደለም። ደገ ጥይት ሲተኮስ ማን ነው ከጎን የሚቆመው? ይህን ማጣራት ያስፈልጋል። ህዝብ እንዲሆን ከተፈለገ በአጉል ተስፋ አይደለም፣ መሰረት ያስፈልጋል። ህዝብ ደግሞ ጥያቄው ሲመለስለት ፍትህ ሲያገኝ ሲያይ ተስፋ ያደርጋል፣ በደንብ ተስፋ ያደርጋል። እና አሁን አንድ ሰው እኮ ለመገመት ዙሪያው ያሉትን ሰዎችና ጓደኞቹን ማየት ይበቃል። ማን ናቸው የሚሰበሰቡት? ያሉት ሰዎች ጠቅላይ ሚኒስትሩ የሚሰበስባቸው እነማን ነው እንበል? ከነዛ ውስጥ የህዝብ ሰው እነማን ናቸው እንበል? የሁለት የሶስት የአራት ሰው ቡድን ሁሉ ሰብስቧል። እነ መንግስቱን ሊያግባባ ይሞክራል። መንግስቱ ኃይለማርያም ማግባባት ማለት የኢትዮጵያን ህዝብ ደም መርገጥ ማለት ነው። በጣም መጥፎ እንትን ነው። መጥፎ እይታ ነው። ለሻቢያ ሀገሩን ከፍቶ መስጠት አሁን ጊዜው ነው? ተገቢ ነው? ማን ነው የሚጠቀመው ከዚህ? አረቦችና አሜሪካ ከሚደግፈው እርምጃ ስንል ህዝብ ነው ወይ? ሰላም ጥሩ ነው።
ስለማይበቱ ማንነታቸው
ለብር የሚታገል ለብር የሚታገል አድርባይ ልክስክስ ያን ትውልድ አውግዝ ዝም ብሎ ይቀመጥ በጭራሽ አይተብስ። ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረውም ያፋል ለመውቀስ ትውልዱን ለማውገዝ። ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ። የነበረው ያለ ያልነበረው እንጣጣል። የዛን ትውልድ ታሪክ ይፍቃል ይልጣል። በህዝብ ልጆች ደም እጅግሩን ዘፍዝፎ ያፓን ወቅሳል የሰፋዎች ጫማ የወያኔ ቀፎ። አይ ዘመን አይ ጊዜ ሁሉን እኩል አዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደ ልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገዝቶ በያዘው ደረሰኝ ያን ትውልድ ያወግዛል ነጻነት ላይ ያገኝ። የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፉ አበሩ። ያልነበረ አውራ ትውልዱን አያርክስ ይህ የኢሰፓው ጫማ የወያኔው ልጆች ኡስ ያልነበረ አውራ ፍጹም አይናገር በደም የወረዛ የዲያብሎስም ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖርም ያፋን ለመውቀስ ትውልዱን ለማውገዝ። ያልነበር አውራ በጭራሽ አይተምፍ ካልታገሉ በቀ
ታልኝ ቆም ነገር መስራት በጣም ቀላለው ሰውነት ማማ
ያቀታል እንጂ ቆም ነገር መስራት በጣም ቀላለው።
ይቅርታ መባባል ኢትዮጵያዊ ባህል አይደለም እንዴ?
ይቅርታ እኮ ያጠፋው ሰው አጥፍቻለሁ ማሩኝ ሲል በሀገራችን ባህል ቀሳውስትም የሃይማኖት መሪዎችም ሼኮችም የአገር ሽማግሌዎችም ሆነው ሰው እኮ በደም የተጣላ ሰው ያስታርቃሉ። እኛ ራሳችን በምንታገርባቸው ቦታዎች የደም የነበሩን ችግሮች በዚህ አይነት መንገድ ለመፍታትና ሰውን ለማስታረቅ ሞክረናል። እኛም ከጓዶቻችን ገዳዎች ጋርም እኮ ታርቀናል። ግን በምን ምክንያት ነው? ለምሳሌ ወይ የኢትዮጵያ ጥቅምን በጣም ለዛ ጥቅም አብረን መታገል አለብን ባልን ጊዜ ደርግ ላይ አብረን መታገል ባልን ጊዜ ጠርተን ከገዳዮቻችን ከነበሩ ቡድኖች ጋር ተነጋግረን ደርግ ላይ አተኩረን መታገል በሚል ተስማምተናል፣ ህብረት ፈጥረናል። ይሄ አንድ ምክንያት ነው። ሁለተኛ ደግሞ ይቅርታ ተጠየቀ ሰው አጥፍቻለሁ ንስሐ ገብቻለሁ ካለ ደግሞ ጥሩ ነው። እዛ ላይ ሰው መክሮ አይ ንስሐ ገብቷል ያው ድንጋይ ተሸክሞ ለምን ሆናል እና ምሕረት እናርግለት ብሎ ህዝብ ቢስማማና ህዝብ ሊወስን ይችላል። አንድ ግለሰብ አይደለም የሚወስነው። መንግስቱ ኃይለማርያም እንኳን አጠፋው ሊል በጻፋቸው መጽሐፍ ሳይቀር እኔ አንድ ነገር አደረኩት የለም ያጠፋሁት የለም ነው የሚለው። ሌሎቹም ደርግ መኮንኖች አሁን አዲስ አበባ የሚርመሰመሱትም ይሄንን ያሉት የሚያጠፋ ነው የለም። ማንንም ይቅርታ አንጠይቅም። ለምን ነው ይቅርታ ጠይቀው እንባለው ነው ያሉት። ወንጀለኞቹ በሞላ በወያኔ ወንጀለኞችም ሳይቀር ለምን ነው ምሕረት የሚደረግላቸው? ለነሱ መጀመሪያ ማመን አለባቸው። መጀመሪያ አጥፍተናል ማለት አለባቸው። ይሄ እንኳን አልተደረገም። መንግስቱን እንግዲህ መንግስቱ ምሕረት ማድረግ እና ይቅርታ ማድረግ ሊጠቅም ይችላል። ኢሰፓዎች መንግስቱንም አሁን የሚያደንቁ ሰዎችን ለመሳብ ግን ያን ሁሉ ወገን ያጣው ቤተሰብና ያጣው ህዝብ ደግሞ ብዛት አለው። እሱ ደግሞ እንትን ይፈልግ ፍትህን ይጠይቃል። የሰው ደም ይጮሃል፣ የንጹሃን ደም ፈሷል። እነዚህ ሁሉ ተድበስብሶ ገዳዮቻቸው እዛ ገብተው እንዲርመሰመሱ ይፈቀዳል? የመንግስቱ ሰለባ የሆኑት እኮ ኑ ንጉ ሀገራችሁ ግቡ አልተባሉም፣ በግልጥ አልተባሉም። ይሄም አልሆነም እኮ ያልሆነ ነገር አለ። ስለዚህ የሚጎድለው ነገር አለ። ይቅርታ በሃይማኖት ምናምን ሃይማኖትና ፖለቲካን ባይደባልቁበት ጥሩ ነው። መደባለቅ የለበትም። ሃይማኖት በዚህ በኩል ነው፣ ፖለቲካ በዚህ በኩል ነው። ሁለቱ ይደባለቅና በሃይማኖት ይቅርታ እናደርጋለን እንዴ ብለን እንግዲህ አሁን ወያኔ እንደው አትፋረዱት አትፈልጉት የሰረቀውን ማምጣት ብሎ ይመጣል እኮ ቀጥሎ። ይሄን አንቀበልም። ያን ሁሉ ሰው ያሰቃዩ፣ ያን ሁሉ ሰው ፈጁ፣ አንድ በብሔረሰብ ደረጃ ብሔረሰብ ጠልተው ሊያጠፉ ሊያፈናቅሉ የሞከሩና ስንት ወንጀል የፈጸሙትን ይቅር ብለናቸዋል። እንግዲህ ባዩማን ነው፣ ትልቅ ቄስም አይደለም፣ ጠቅላይ ሚኒስቴሩ ነው። ምን አገባው እሱ? እኛ እኮ እሱን ምህረት ማድረግ አለብን። ይቅርታ ለሱ ማድረግ አለብን። ምክንያቱም የአውሬ ቡድን አመራር ሆኖ 28 ዓመት የቆየ ሰው ነው። ንስሐ ገባ ካለ ህዝብ ካመነበት ደግሞ እውነትም ሀቅ ነው፣ ይሄ ሰው ለደግ እየቆመ ነው፣ ደግ እያሰበ ነው ተጸጽቷል ካለ ምረት ያደርግለታል ለሱም ማለት ነው እሱ ምረት ሳይጭ ሊሆን አይችልም ህዝብ ነው ምረት የሚሰጥ እሱ ደግሞ ወንጀል ሲታመን ፍትህ ሲሰፍን ነው እንጂ ወደ ፈናው እርቅና ይቅርታ ይህ ደግሞ ሃይማኖት ይፈቅደዋል የማን ሃይማኖት ምንም መጠየቅ እንችላለን
አዲሱ ሹም በርዕዮተ ዓለም ደረጃ ካፒታሊዝምን የሚደግፈው ከአሜሪካን ጋር ባለው ግንኙነት ነው ይባላል። ኢህአፓ ደግሞ ሶሻል ዴሞክራሲ ይላል። በዚህ ላይ ምን ይላሉ?
እኛ በርዕዮተ ዓለም ደረጃ ማንኛውም የፈለገው ርዕዮተ ዓለም መያዝ ይችላል። ማንኛውም ድርጅት፣ ማንኛውም ፓርቲ፣ ማንኛውም ግለሰብ አቋሙ የየራሱ ነው። እንግዲህ የትኛው አቋም ይሻለኛል የሚለውን ለህዝብ አቅርበው በሶሻል በኢኮኖሚ በዲሞክራሲ ጥያቄ በመብት ጥያቄ በዚህ እኔ እንዲያረጋለሁ ሲ ያን ህዝብ አይሄኛው ወጣኛል ብሎ ይመርጣል እንጂ ካፒታሊዝም የሚለውን ሶበላ ፍራፍ ነው ምንለውኛ እሱን ፍራፍ ግለሰቡ ሊጭንብን አይችልም ጠቅላይ ሚኒስቴሩ በእምነቱ የካፒታሊዝም ፍራፍ ያወጣኛል ሊቻው ፍራፍም አፍቅሮ አሜሪካ ያለው ግለሰብ እንደመሆኑ መጠን የአሜሪካኖቹን ፍራአትና የአሜሪካኖቹን ምርጫ ሊወስድ ይችላል እሱ መብቱ ነው ያንቱን አንጋፋም ግን እኛ ላይ ሊጭ ነው አይችልም ያ ህዝባችን ነው የሚመርጠው ምን አይነት የኢኮኖሚ ፍራአት ይኖረን የሚለው ላይ ህዝባችን ነው የሚመርጠው እኛ ለምሳሌ ህብረተሰባዊ ዲሞክራሲ ስንል ሰፊውን ህዝብ ሰርቶ አደሩን ህዝብ የሚጠቅም ዲሞክራሲ እንጂ ለጥቂት ከበርቴዎች የሚጠቅም ፍራአት አንፈልግም ነው ምን ነው የኛ አቋም ነው ህዝብ ግን አያስፈልግም ይሄ የኛ የምርጫ ለምሳሌ እንደ ስዊድን እንደ ፈረንሳይ እና ዴንማርክ እና አይነት አገሮች ያላቸውን ሳይሆን እንደ አሜሪካ ያለው ነው ምጥር ያለ ጨካኝና የሰባው የሆነ ደሞ ካፒታል ስርዓት ነው የምንፈልገው ካለ ይመርጣል ህዝቡ እኛ በዚህ ላይ እሱም አይጫንብን ትችትም አያርግ ትችትም የማድረግ መብት የለው ምርጫ ላይ ውድድር ላይ ከገባንና እዛ ላይ የኛ ፓርቲ ይሄን ያረጋል የኦሮሞ ዴሞክራሲያዊ ፓርቲ እንዳለው አሁን ይሄን የምንመርጠው እኛ እነሱ ግን ይሄን ይመርጣሉና ይሄ ይጎዳቸዋል ይላል ብሎ ሊታገለን ይችላል እኛም እንደዚሁ በአንጥሩ ከዛ በዚህ አይነት ሂደት ከገባ ልንቃወም ይችላል ግን ይሄን ስርዓት ነው እኛ የታገለው ለምሳሌ አሁን ልማታዊ እድገት ያለው መለስ ካፒታሊዝም አይደለም እሱ ከምርጫው ከርዕዮተ ዓለም ምርጫው ጋር የተያያዘ እንትን ነው ግን እሱም ወደ ካፒታሊዝም ሊያመራ ነበር ብሎ ማለቱ ዝም ብሎ ስህተት ነው አልገባውም ማለት ነው ያለቀው ምርጫ ምን እንደነበር እና በርዕዮተ ዓለም እዛውስ ባይገቡ ደስ ይለናል ያ ምን ያረግነው ምርጫ በራሳችን አስበንበት አንበን አውቀን ነው እሱ እንደሚለው ዝም ብለን ነው ምንድን ያለው የርዕዮተ ዓለም ቫክዩም ገዋ ስለተፈጠረ ምን ማለት ነው ራሱ ቃሉ ራሱ ትርጉም የለው እንኳን ሀቅ ሊሆን እና መምረጥ ይችላል ፈልገውን እሱ ለራሱ ነው ለራሱና ለድርጅቱ የኢትዮጵያ ህዝብ ግን እሱ ሊመርጥለት አይችልም የኢትዮጵያ ህዝብ የሚመርጠው ሁሉ ሰምቶን ልዩ ልዩ አስተያየቶችን ሰምቶ አልፈልግ እንዴ የንጉሳዊ ስርዓት ቢልስ የኢትዮጵያ ህዝብ አብዛኛው የአጼ ስርዓት ይመለስልን ሊል ይችላል መቀበል አለበት የለም እኔ ነኝ ማውቅልህ እኔ ነኝ ማዘልህ ይሆን አይችልም እኛ አንፈልግም ያጤ ስርዓት ግን የኢትዮጵያ ህዝብ እንፈልጋለን ካለ ምን አለ አቅማችን ማቅረብና መቃወም ነው እንጂ ከዛ በላይ ህዝብ ነው የሚወስነው ሄድ ማክበር ያስፈልጋልና ካፒታሊዝም ነው ምናምን ማለት እና ጸረ ሌሎችን አስተሳሰቦችን አመለካከቶች ጸረ የሆነ ንግግር ማሰማት ዴሞክራሲያዊም አይደለም ማወቅም አይደለም ትክክልም አይደለም
አዲሱ ሹም መኢሶንና ኢሃፓ ኮሙኒዝም እና ሶሻሊዝምን ሳይረዱ ችግር አተረፉልን አሉ በሌላ በኩል ደግሞ ወያኔ ኮሙኒዝምን ያራምድ ነበር በዚህ ላይ የሚሉት አለ
ወላ ጠቅላይ ሚኒስትሩ ታሪክ አውቅም አንደኛ ታሪክ አውቅም ንግግር ይወዳል ታሪክን ያላገነዘበ ንግግር ደግሞ ያስገምታል እንጂ ምንም አቅነት የለው ግን ያስገምታል በሰው በሚያውቀው ሰው ዘንድ ይህ ምን ነው እንደዚህ የሚያሰኝ ነው እንጂ ምስጋናና ጭብጨባን የሚያስገኝ አይደለም ግን ሊጫጫብለት ይችላል ቢጨበጨብለት ይሆናል። ቸናሸ ምናምን ሲለኔ ነበር፣ ግን ስህተት ነው። እኛ ያደረግነው የኢየሩሳሌም ምርጫ መጀመሪያ በጥናት ላይ የተመሰረተ ነው። በሀገራችን ሁኔታ ላይ ምን አይነት መፍትሄ በሚለው የተመሰረተ ነው። በዛ ጊዜ የነበሩት ምሁሮች አጥነተው የወሰዷቸውና ያዟቸው አቋሞች አሉ። እንዲሁ በግልብ ዝም ብሎ አይደለም የተያዘው አቋም። እሱ ከመሰለው ተሳስቷል፣ አያውቅም። ደግሞ እንደዚህ ብሎ ኮሚኒስት አመጡ ካለ በምን አይነት ድርጅት ውስጥ ነበር እሱ ያደገው የሰራው? ተኮትኩቶ ያደገው የት ነው? ወያኔ ጉያ ስራ አይደለም? ወያኔ ጋር ወያኔ ስራ አይደለም? ወያኔ ከሶሻሊዝም የከፋ ጨቋኝ ሶሻሊዝም፣ የአልባኒያን ሶሻሊዝም እንቀበላለን እናመልካለን ያለ ድርጅት ውስጥ እኮ ነው እሱ ያገለገለው። ስለዚህ ራሱን ነው የሚቃረረው፣ ራሱን ነው የሚሰድበው እንጂ እኛን አይደለም። የተሳሳተ ነገር ነው እና መዋሸት ነው። በቀጥታ አነጋገር ይዋሻል።
ሹሙ ይህን የሚናገረው ህዝብ አያነብም አያውቅም ከሚል ይሆን?
እኔ ይመስለኛል ህዝብን በመናቅና ባለማወቅ ብሎ መገመት ነው። አያውቅም፣ ምንም ነገር ታሪክንም አያገናዝብም እና ብቻ አሳምሬ ቃላት አሳምሬ ከተናገርኩ ሰው ይቀበለኛል ማለት ይመስለኛል። ወይም አማካሪዎቹ ደግሞ እንደዚህ ብትመልስ እንዲህ አይነት ጥያቄ መጣ እንዲመልስላቸው ብለው የሰጡት ይመስለኛል። የሚያውቀውም አንዳንዱ የሚያውቀው አይመስለኝም። በእርግጥ ቅራኔው እንደው የሚናገረው ነገር ቅራኔ ማወቅ አለበት፣ ቻል አልመቻል አለበት። ወያኔን እሱ በወያኔ ስር አገልግሏል፣ የወያኔ አመራር አካል ነበረ፣ በአሜሪካኖቹም ሰልጥኗል። መቀሌ ወስዶ ደግሞ ደብረ ጽዮን መለስን እንዲያደንቅ ትግራይ ህዝብ ነው የተሰዋው፣ ትግራውያን ብቻ ናቸው ለሀገራቸው የተሰዉ ብሎ ያልሆነ ነገር እንዲናገር ብሎ አድርገውታል። ግማሹ ባለማወቅ ነው፣ ግማሹ ደግሞ ያው በነበረው አቋምና ባለው አቋም መቀጠል ነው። የተለየ ነገር የለም። ህዝብ ግን አያውቅም ብሎ መናገር ጥሩ አይደለም። እኛም ደግሞ ለዚህ ነገሮች ምስክር የሆንን ሰዎች አለን፣ በህይወት አልሞትንም። እነሱ እንደነሱ መድረክ ተሰጥቶን በሁሉ ቦታ የመናገር የመስበክ መድረክ ሊከለክሉ ቢሞክሩም አሁንም ባለን አቅም ሀቁ ይሄ ነው ብለን እናስረዳለን። ሀቁ ይሄ ነው ብለን ስናስረዳ ብዙዎች አሉ አሁን የሚቀየሙ። ለምሳሌ አሁን የተናገርኩት ሁሉ ጠቅላይ ሚኒስትሩን አጠቃው ሰደበው የሚሉ እንዳሉ አውቃለሁ። ግን እኛ ይሄን ብለን አፋችንን እንዘጋ፣ ሀቁ እንናገራለን። የሚሰማን ይሰማናል፣ አልቀበልም ይሉ ደግሞ አይቀበልም፣ መብቱ ነው። እኛ ደግሞ የመናገር መብት አለ፣ የመናገር መብታችንን አይገድቡን፣ አንቀበልም። ይሄን ለዚህ የታገልነው ከመጀመሪያ ነጻነት ዴሞክራሲ ብለን የታገልነው የማንንም እዝና የማንንም ቁጣ እኛ ልናስተናግድ በጫማ ስር ወድቀን ጫማ ልንስም በፍጹም በእኛ ባህል የለንም፣ በእኛ ባህላችን አይፈቅድልንም። ስለዚህ የምንናገረው ለህዝብ ነው የቆምነው ስለምል ለህዝብ ይሄ ነው የሚበጀው ነው። የኢትዮጵያ ህዝብ ደግፎታል። ማን በየት ቆጠሩት? ህዝብ ኢትዮጵያ 100 ሚሊዮን በላይ አይደል? ቆጥረውታል፣ አማክረውታል፣ ጠይቀውታል። የለም እግዚአብሔር የመረጠልን ነው። እንግዲህ አሁን ወደ ሃይማኖት አምጥቶ ከእግዚአብሔር ሊያከራክሩ ነው። ይሄ ደግሞ ጥሩ አይደለም። ምክንያቱም እኛ እዚህ ፊት ለፊታቸው መልስ እንሰጣቸዋለን፣ እግዚአብሔር የሚሰጣቸው መልስ የለም። ወይም ይሄን አድርጎ ያላቸው ነገርም አልሰማንም። ራዕይ ይታየናል የሚሉ ሰዎች ሁሉ በሱ ዙሪያ መሰብሰባቸው እኮ ራሱ የሚያጠያይቅ ነው። ወንጀለኞች እንደነ ታምራት ላይኔ አይነት ለፍርድ መቅረብ ያለባቸው አማራው ህዝብ ላይ ኦጋዴን ምን ሄዶ የቀሰቀሰ ለስንት ወንጀል ተጠያቂ የሆነ ሰው መጥቶ ዋና ሰባኪና ቡራኬ ሰጪ ሲደረግ ራሱኛ ጥያቄ አለን። ምንድን ነው የሚሰራ ያለው? ለምን ፍርድ ቤት አይቀርብም? ሰውዬ የሞቱት አማራዎች ደም እኮ በእጁ አለ እንላለን። እነሱ ናቸው ታዲያ እንግዲህ ራዕይ አይተናል፣ እሱም ችግር ታለኝ ይላል፣ እነሱም ራዕይ አይተዋል። እኛ በፖለቲካ መስክ እዚሁ በመሬት ላይ ባለን መከራከር ነው የምፈልገው። እነሱ ሰማይ ላይ ወጡና ሌላ ማጠየቂያና ሌላ ምስክር ሊያመጡ ይሞክራሉ። የምንቀበለው አይደለም። ፖለቲካና ሃይማኖት ይለያይ ብለናል። ስለዚህ እሱንም የመተቸት መብት አለ እንደ ማንኛውም ዜጋ። አፋችሁን ዝጉ ማለት አይቻልም። ይሄማ አምባገነንነት ነው። ይሄ ዝንባሌ መጥፎ ነው። የምናየው ዝንባሌ መጥፎ ነው። እኔ ነኝ የምወስነው፣ እኔ ነኝ የማውቅላችሁ አይገባም ነው ያለው። ምሁሮች ነን፣ ሊቆች ነን ምናምን የሚለው ነገር እሱም አይገባም። በደሙና በላቡ ያስተማረንን ህዝብ መናቅ አያስፈልግም። ውቀት ያለው ህዝብ ዘንድ እኛ ተምረናል፣ እንግሊዝኛ ተናግረናል፣ ፈረንሳይኛ ሞክራለን፣ ጣሊያንኛም አልፎ አልፎ እናገራለን። ስለዚህ አማርኛ ወይም ኦሮምኛ ወይም ምናምን የሚናገረው ህዝብ ዋጋ የለውም። ገና ሁሉ ቡትቶ እንደለበሰ ነው ብለን አንዳንዶቹ እንደሚናገሩት በጣም ተራቀቅን ብለው ሀገራቸውን እንኳን ከረሱ፣ ዘመናት ያለፋቸው ባህላቸውን ህዝባቸውን ከረሱ እንደሚናገሩት ሊሆን አይችልም። ህዝብ ነው ይበላይ። ይሄ ደግሞ እኛ ህዝበኝነት አይደለም የምናምንበትና ተቃይተንበት ያደግንበት የታገልንበት የሞትንለት አላማ ህዝብ የበላይ ነው፣ ህዝብ ወሳኝ ነው፣ ስልጣን የህዝብ ናት የሚል ቋል ብንል ማጋነን አይሆንም።